ኢትዮጵያ ውስጥ በየአመቱ 6000 የሚሆኑ ህፃናት የካንሰር ህሙማን እንደሚመዘገቡ ጥናቶች ያሳያሉ። እኛም ለዛሬ ምሽት እነዚህን ህፃናቶችና ወላጆቻቸውን የሚደግፍ አንድ ተቋም እናስተዋውቃችኋለን። በሌላ ዘገባ ደግሞ በመስራቅ አርሲ ዞን በስንዴ ንግድ ላይ የተሰማሩ ወጣቶችን ትግልና እንዲሁም ደግሞ ተስፋም የምናስቀኛችሁ ይሆናል። ሌሎች ዘገባዎችም አሉ። ሰላም ጤና ስጥልኝ፣ እንደምን አምሽታችኋል የተከበራችሁ የጋቢና ቤ አድማጭ ተመልካቾች። ከአሜሪካ ድምጽ ዋሽንግተን ዲሲ የማክሰኞ ምሽት ነሐሴ 3/2014 ዓ.ም የጋቢና ቤ መሰናዶው ካሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ኤደን ገረመው መሰናዶውን የመራው፣ ንጉሱ ታምሬ በምስልና ድምጽ ምህንድስናው፣ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች፣ የዲጂታል ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ቢኤምሲ ካንሰር የተሰኘ በባለሙያዎች የሚዘጋጅ ነው የካንሰር ሕክምና መጽሔት ኢትዮጵያ ውስጥ በየአመቱ 6000 የሚሆኑ ህጻናት የካንሰር ህሙማን እንዳሉ ባለፈው አመት ባወጣው እትሙ ላይ አስታውቋል። ይሁንና አብዛኛውን ጊዜ እነዚህ ህሙማንና ወላጆቻቸው ለከፍተኛ ሕክምና ወደ አዲስ አበባ ሲመጡ በማረፊያ፣ በምግብ፣ በትራንስፖርት እንዲሁም ደግሞ በተለያዩ የሕክምና ወጪዎች ሲቸገሩ ይስተዋላሉ። ይህንን ችግር በመቅረፍ ላይ ከሚሰራ አንድ አዲስ ተቋም ጋር አስተዋውቃቸዋለሁ።
ብዙ ካምኖችን ካንሰርን ተይሎ ያን ነው አንደኛ ደሪ ተደርጎነት ወስቷል ተደሪ አድርገው ሲሰል እና አሁን ደግሞ ለአንደኛ አይነው ህክምና ክትትል ላይ ነው አሁን ያለችበት ደረጃ ግን ደኛ ምክች ሚገኝ።
ወይዘሮ ኬሪያ መሐመድ ናቸው። የአምስት ዓመት ሴት ልጃቸው ያለፉትን 3 ዓመታት በካንሰር ህክምና ላይ አሳልፋለች። ወይዘሮ ኬሪያ ከቡታጅራ ወደ አዲስ አበባ ጥቁር አንበሳ ሆስፒታል ሪፈር ተጽፎላቸው ሲመጡ ማረፊያ ቤትና ቤተ ዘመድ ባለመኖሩ የተነሳ ለ3 ወራት ያህል በሆቴል ቤቶች ውስጥ በማረፍ ልጃቸውን ለማስታመም መሞከራቸውን ይገልጻሉ። ከጊዜ በኋላ ግን የያዙት ገንዘብ በመድኃኒት፣ በምግብና በተለያዩ ወጪዎች አልቆ በተቸገሩበት ሰዓት ተስፋ አዲስ የህፃናትና ወላጆች የካንሰር ህሙማን ጋር በጥቁር አንበሳ ሆስፒታል እንደተገናኙ ይገልጻሉ።
ምንም አልነበረኝም። እንዲ ድርጅት እስከምገባ አልጋ ነበረኝ። ያሰው ቤርጎ እያደር ቤተሰብ ምናምን ምንም አልነበረኝም። ለሶስት ወር ምናምን አልጋ ነበረ ስንላለች ቀሌ። ከዛ በኋላ እዚ ከገባ በኋላ ግን ያው ብዙ ነገር ተሸፍኖልኝ አሁን ደህና ቦታ ለኝ ያለ ነው። ማረሻ ያለን ምግብ አለን ማለት ከሆስፒታል መድኃኒት ሲናጣ መድኃኒት ይገዝልናል እና ከዛ ማርሲ ቸርፎ ምርመራዎች አሁን ሲስካን ማዳኛ አስፈላጊ ምርመራዎች ጥቁር አንበሳ ውስጥ ሲበላሽ ውጭ ከፍለ ያስገዝልናል። ከዚህ በፊት ደግሞ ያው ብሬን ማድረግ ያስፈልጋታል። ብዙ ጊዜ ወደ 5000 ምናምን አንድ ጊዜ ብሬን ማድረግ 5000 ብር ምናምን ነው ተከፍሎ የሚመጡ ወደ 4000 ያስመስለውልኛል። እና ለክራይማ ደግሞ ምግብ ሊዘር ያስፈልጋቸው ተብሎ 8000 ተወስደልኛል። እና ብዙ ድጋፍ ነው ያለን። ሳምንት ጤና ልጅ አለ ልጃችን መቀየር ለራሳችን ሆን በቃ በጥቅል በጣም ጥሩ ይቀሳላይ ነው ያለ ነው። እንደሚ በጀመራም ሰዎች ስለተቸገር
ቢኤምሲ ካንሰር የተሰኘው በባለሙያዎች የሚዘጋጅ የካንሰር ሕክምና መጽሔት ባለፈው ዓመት መጋቢት ወር ላይ ባስነበበው እትሙ እንደ አውሮፓውያን አቆጣጠር በ2015 ዓ.ም ከሆስፒታሎች በተሰበሰበ መረጃ መሰረት ኢትዮጵያ ውስጥ በየዓመቱ 150000 የሚሆኑ የካንሰር ህሙማን የሚመዘገቡ ሲሆን ከነዚህ ውስጥ 6000 ያህሉ ደግሞ ህጻናት ናቸው ሲል አስነብቧል። ስለ ካንሰር ሕክምና ከፍተኛ የሆነ የግንዛቤ ጥረት ባለበት ሀገር ውስጥ ህጻናት በበሽታው እየተጠቁና በህክምና ጥረት እየተጉላሉ ይገኛሉ። ይህን ችግር ለመቅረፍም እየሰራ የሚገኘው ተስፋ አዲስ የህጻናትና የወላጆች የካንሰር ህሙማን ማረፊያ አንዱ መሆኑን የተቋሙ ስራ አስኪያጅ ወይዘሮ ሳራ ኢብራሂም ይናገራሉ።
የተመሰረተው ህዳር 2005 በኢትዮጵያ ስራተር የተመሰረተው በወላጆች ነው። ጥቁር አንበሳ ላይ ልጆቻቸውን እያሳከሙ የጌጣ የመዳን ተስፋ ሰጁ የነበረ ወላጆች እነሱ ናቸው የመሰረቱት። አንድ ከውጭ የመጣ ድርጅት አዚያን ፕሮጀክት የሚባል ፍራምበሳ ላይ ሴታክ እያደረጉ ነበረ ኦንኮሎጂ ፊደስክ ኦንኮሎጂ ዩኒቱ እና በዛ ወቅት ነው እነሱም የወላጆች ኮንትሪቢሽን ስለሚያስፈልግ ተቃደሚ የሆኑ ወላጆችን ሲጠይቁ እነዚህ ወላጆች ናቸው እናም ያየነው ችግር ስላለው እውነት ነው መፍትሄ ያስፈልገዋል ብለው ተስፋ አዲስን የመሰረቱ አንድ ላይ በመሆን ማለት ነው። ያው ልጆች ነበራቸው፣ ልጆቹ ድነዋል፣ አሁን ትልልቅ ልጆች ሆነዋል። እና ያው በበጎ ፈቃደኝነት እነሱ ይህንን እንትን እናግዛለን ብለው የመሰረቱት ለምንም ክፍያ ምንም አያገኙ ማለት ነው።
ወይዘሮ ሳራ ተቋማቸው ከአዲስ አበባ ውጭም በተለያዩ የክልል ከተሞች እንደሚንቀሳቀስና አሁን ላይ 450 ህጻናት ከአንድ አስታማሚ ወላጅ ጋር በድምሩ 900 ህሙማንና ቤተሰቦቻቸውን እያስተናገዱ እንደሚገኙ ያስረዳሉ።
አሁን እኛ በቀን አዲስ አበባ ላይ እስከ 50 ልጆች የመያዝ አቅም ያለው ቤት አለ። 50 ልጆች ሲባል ከወላጆች ጋር 100 ይሆናል። አንዳንዴም ከዛም ይዘልበት አለ። እሱንም ማስተናገድ እንችላለን። ጅማ ላይ እንደዚህ ወደ 40 ሰው መያዝ የሚችል ቤት አለ። ጎንደር ላይ ደግሞ ወደ 10 ሰው፣ ያው የአዲስ ስለሆነ የተጀመሩት እነሱ ትንሽ አቅም እና ያው ሰውም በአካባቢ በቅርበት ስላለ ብዙ ቤቱ ላይ ጫና የለም። አዲስ አበባ ላይ ግን ያው ትንሽ በተለያየ ቦታ ስለሚመጡ በዛ ያለ ሰው ነው የምናስተናግደው። በአጠቃላይ ፕሮግራሙ ላይ ወደ 900 ድረስ እየደረሱ ነው። አሁን
በተቋሙ ከማረፊያ ትራንስፖርት፣ ምግብ እንዲሁም የሕክምና ድጋፍ አገልግሎት በተጨማሪም ህጻናቱ ላይ በልዩ ትኩረት እንደሚሰራም ነው ወይዘሮ ሳራ የሚገልጹት።
ልጆቹ የሆነ አንዳንዴ ያስተነግጣሉ፣ ስለመድኃኒቱ የሚያወሩት ወሬ እንደዚህ ሲጫወቱ፣ አንዱ ሐኪም ይሆናል አንዱ ታካሚ እና ያንን ምስል ላይ አንዳንዴ በጣም ይቀጥላል። እንደ ልጅ ተጫዋች ይገባቸው ዛኛው ነገራቸው እንደ ግሮን አፕ ሆኖ ይህም ኤክስፔሪንስ ማድረጋቸውን በደንብ ነው የሚያሳዝነዚህ ትንሽ ይከብዳል። ግን እኛ ምንድን ነው ልጅ እንዲሆኑ ይጫወቱ በቻለ መጠን ኢንተርቴን እንዲያደርጉ የተለያዩ ፕሮግራሞች ስላሉ ልደት ማክበር፣ እንዲህ በሳሰሩትን ሙዚቃ፣ ስዕል መሳል፣ እንዲህ አይነት ቴራፒዎች እንዲኖራቸው እናደርጋለን። ስለ ሆስፒታልም ብዙ ኮንሰርንት እንዳይሆኑ ኢቨን ሆስፒታል ላይ ፕሌሩሞች አሉ።
ተስፋ አዲስ የህጻናትና ወላጆች የካንሰር ህሙማን ማረፊያ ተቋም ስራ አስኪያጅ ወይዘሮ ሳራ ስራዎቻቸው ላይ ያሉ ተግዳሮቶችን ዘረዝራሉ።
እንግዲህ ብዙ ጊዜ ያው የመድኃኒት ጉዳይ ይፈትነናል። አንዳንዴ ሆስፒታል ላይ ሀገር ውስጥ የሚጠፋበት ሁኔታ አለ እና በሚገኝበት ጊዜ በግል ፋርማሲ በጣም በወጡ ዋጋ የመሸጥ ነገር አለ። ከሱ ባሻገር ደግሞ እኛ እንደ ድርጅት ደግሞ የትራንስፖርት አገልግሎት እንሰጣለን። ግን ያው ተከራይተን ነው፣ እሱም ይፈትነናል። እንደ አጠቃላይ ደግሞ ያው የተሻለ በጀት ቢኖረን የተሻለም ሰርቪስ የመስጠት ነገር አለ እና ይህንን
ወይዘሮ ሳራ ኢብራሂም ተቋሙ ልጆቻቸውን ለማስታመም ሙሉ ፍላጎት ላላቸው ወላጆችና እንዲሁም ደግሞ በጥቁር አንበሳ ሆስፒታል የእርዳታ ወረቀት ማጻፍ ለሚችሉ ሁሉ ድጋፍ ለማድረግ ፈቃደኛ መሆኑንም ጨምረው ገልጸዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ። በቀጣዩ ዓመት በሀገር ውስጥ ፍላጎትን በመሸፈን ስንዴን ለውጭ ገበያ ለማቅረብ በመንግስት የተያዘውን እቅድ ታሳቢ በማድረግ የግብርና ስራቸውን እያከናወኑ እንደሚገኙ የአርሲ ዞን አርሶ አደሮች ተናገሩ። በኩታ ገጠም ዘመናዊ የአስተራረስ ዘዴ ስንዴ በማልማት ላይ የሚገኙት የምስራቅ አርሲ ዞን ገበሬዎች የግብርናው ዘርፍ አመራሮች የሩሲያና ዩክሬን ጦርነት በስንዴ አቅርቦት ላይ ያሳደረውን ጫናና ክፍተት በቀጣዩ ዓመት ሙሉ ለሙሉ እንደሚቀረፍ እምነታቸውን ገልጸዋል። በምስራቅ አርሲ በሄክታር የሚገኘው የስንዴ ምርት በየዓመቱ በመጨመር ላይ እንደሚገኝ የገለጹት የዞኑ የግብርና ጽህፈት ቤት ኃላፊ አቶ ገና መሐመድ በዞኑ ዘንድሮ ከ21 ሚሊዮን ኩንታል በላይ ስንዴ ለማምረት መታቀዱንም ተናግረዋል። ይህም በመንግስት የተያዘውን የኤክስፖርት እቅድ ለማሳካት ከፍተኛ አስተዋጽኦ እንደሚኖረውም ነው የገለጹት። ምንም እንኳን የምጣኔ ሀብት ባለሙያዎች በዚህ ዙሪያ ስጋት ቢኖርባቸውም ኢትዮጵያ ቀጣዩን ዓመት የስንዴ ምርቷን ካለፈው ዓመት አንጻር ከ70% በላይ ለማሳደግ አቅዳለች። ኬኔዲ አባተ ዝርዝር አለው።
በኢትዮጵያ የሚስተዋሉ የተለያዩ ውስጣዊ ችግሮች በመርትና ምርታማነት ላይ ከፍተኛ አሉታዊ ተጽዕኖ በማሳደር ላይ ይገኛሉ። በተለያዩ ስፍራዎች ከሚስተዋለው ግጭት ጋር በተያያዘ የማይታረሱ በርካታ መሬቶች አሉ። በተለያዩ ሀገሪቱ አካባቢዎች የሚስተዋለው ድርቅ ደግሞ በመርት ላይ ከፍተኛ አሉታዊ ተጽዕኖ እንዲሁ በማሳደር ላይ ነው የሚገኘው። ከውጫዊ ምክንያቶች ደግሞ የሩሲያና ዩክሬን ጦርነት ኢትዮጵያን ጨምሮ ወደ ተለያዩ የዓለም ሀገራት የግብርና ምርቶችና ግብአቶች በአግባቡ እንዳይሰራጩ ምክንያት ሆኗል። በመሆኑም በሚታረሱ አካባቢዎች ያሉ መሬቶችን በዘመናዊ መንገድ ማረስ የግብርና ምርትን ለማሳደግ ሁነኛ አስተዋጽኦ አለው። በዚህ አሁን በሚገኝበት በምስራቅ አርሲ ዞን ጦሳ ወረዳ ጉቺ ቀበሌ አርሶ አደሮች በኩታ ገጠም ወይም በክላስተር የሚያርሱበት መንገድም ከዚህ አንጻር ተስፋን የሚያጭር ነው።
በምስራቅ አርሲ ዞን ተዘዋውሬ የተመለከትኳቸው አካባቢዎች በመህር ሰብል ተሸፍነው ለአይን ይማርካሉ። አብዛኛው የዞኑ የእርሻ መሬት በስንዴ ዘር ተሸፍኗል። የየአካባቢው አርሶ አደሮች ከዚህ ቀደም ከሚያደርጉት በተለየ መልኩ የተበጣጠሰ ማሳቸውን ለየብቻ ማረስ ትተው በጋራ ወጥ አድርገው አርሰዋል። ይህን የኩታ ገጠም አስተራረስ ዘዴ የሚጠቀሙበትን ምክንያት በምስራቅ አርሲ ዞን ጦሳ ወረዳ የጉቺ አቤባዶሳ ቀበሌ አርሶ አደር የሆኑት አቶ ፈይሳ ቡታ ያስረዳሉ።
እኛ በ81 ሰዎች ነው አሁን እየሰራን ያለነው። እዚህ 100 ሄክታሯን እና 81 ሰዎች 6 ሴቶች አሉን። ታሪፉ ደግሞ ወንድ ነው። ከዚህ አንጻር እየሰራን ነው። ይሄ ክላስተር ከምንም በላይ ምርቱን ኩታ ገጠም አድርጎ መጠቀም ምርትና ምርታማነትን ዘር ያልደረሰበት ቦታ ዘሩን ለማዳረስም ከዛ አንጻር ጠቀሜታ ያለው ነገር ስለሆነ አንዳንድ ጊዜ የሚገርመኝ እኛ አርብቶ አደርና አርሶ አደር 85% ሆነን ይሄንን በዳቦ በቂ ያለማቅረባችን እኔ ውስጤ ጥያቄ ነው የሚሆነው። ውጤታማ መሆን የምንችል እየቻል ለምን ማምረት አንችልም የሚለው ነው። ኩታ ገጠሙን ከዛ አንጻር ነው እኛ ወደ ኩታ ገጠሙ የገባ ነው። እኛ ብዙን ጊዜ አሁን ከ60 70 የሚገኝበት አጋጣሚዎች አሉ። ስለዚህ ከእግዚአብሔር ጋር ይሄ ይገኛል።
በዞኑ የሎዴ ጦሳ ወረዳም እንዲሁ በኩታ ገጠም ታርሷል። አቶ ሰለሞን ለማ በወረዳው የመልካ ጆቢ ቀበሌ አርሶ አደር ናቸው።
እንደኛ እንደ መልካ ጆቢ ከማዛ ዝግጅት አንስቶ ያው ይሄንን ያው ወደ ኩታ ገጠም እርሻ ስንጠቀም አንደኛ ለቴክኖሎጂ የተበጣጠሰ ካልሆነ የተያዘ ሲሆን ለትራክተር እርሻም አመቺ ነው። በትራክተር አረስን። በዘር ሰዓትም ተመሳሳይ የዘር ስንዴ በአንድ በተመሳሳይ ወቅት ነው የዘራ ነው። በእንዲህ አይነት ነገር እያደረግን አሁን ምርትና ምርታማነታችን ከዛሬ 10 ዓመትና ከዛ በፊት እናመርት የነበረውን በእጥፍ ጨምሮልናል ማለት ነው። በጣም ተጠናክሮ የጀመርነው 3 ዓመት ሆኖናል። እንግዲህ አምና ከሄክታር 65-60 ድረስ አምርተናል።
የኩታ ገጠም ወይም ክላስተር አስተራረስ ዘዴ በሰፊው እየተተገበረ መሆኑን አርሶ አደሩ የግብርና ቴክኖሎጂዎችን በብዛት እንዲጠቀም የግብርና ማሽነሪዎች ከቀረጥ ነጻ እንዲገቡ መደረጋቸውን እንዲሁም ለግብርናው ዘርፍ የሚመደበው በጀት ማደጉን ሰኔ 30 ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት የገለጹት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሚቀጥለው ዓመት ስንዴ ለውጭ ገበያ እንደምትልክ ተናግረዋል።
ግብርና ምርታማነት ያ ሁላችሁም እንደምታዘቡት አድጓል። ባለፈውም ብየዋለሁ አሁንም ደግማለሁ። ንጹሃን አላግባብ እየተገደሉ በየቦታው ከሳሾች ጧት ማታ እየነዘነዙን በሚቀጥለው ዓመት ስንዴ ኤክስፖርት እናደርጋለን። ስንዴን ኤክስፖርት ማድረግ እንዳንችል ሲያደርጉ ተሳክቶላቸዋል። ስንዴን ኤክስፖርት ማድረግ ይችላል መስዋዕትነት ካስከፈሉ አሸንፈናቸዋል። ብላችን ይረጋግጠው ያሰብነው ማሳካታችን ስንዴን ኤክስፖርት እናደርጋለን። ለዛ የሚያበቃ ሰፋፊ ስራ በዚህ ክረምት በሚቀጥለው በጋ ዝግጅትም ስራም እየተሰራ ነው።
በምስራቅ አርሲ ዞን ቅኝት ያደረግንባቸው የሎዴ ጦሳ ግብርና ጽህፈት ቤት ኃላፊ አቶ ጸጋይ አሰፋ እንዲሁም የጦሳ ወረዳ ግብርና ጽህፈት ቤት ኃላፊ ሽመልስ ተስፋዬ በየወረዳዎቻቸው በመንግስት ደረጃ የተያዘውን ስንዴን ለውጭ ገበያ የማቅረብ እቅድ ማሳካት በሚቻል መልኩ እየተሰራ መሆኑን ይገልጻሉ።
አሁን ትልቁ ነገር እየሰራን ያለ ነው ምርትና ምርታማነትን ለመጨመር ነው። ትልቁ አላማችን የክላስተሩም አላማ አንዱ ይሄ ነው። ወደ ውጪ ስንዴን በመላክና ወደ ከውጭ ወደ ሀገር ውስጥ የምናስገባውን ኖርማል ለመቀነስ ነው ዝቹ ይሄን ስራ ለመቻቻል ቆርጠን እየተነሳን ተነስተን እየሰራናል ነው። በዚህ ዙር አሁን በፊት ከሄክታር 40 ኩንታል ነበር ስመረት ነበር። አሁን ግን እስከ 50 እና እስከ 60 መረስ ይችላል። ኖርማሊ ዘንድሮ ከዛ በላይ እስከ 60 እና እስከ 70 እንደዳለን እንል አቋም አለን።
ብዛኛ እዚ ዋግ ነው ችግሩ። መዳኔት አቅርቦቱ በጊዜ መጥቶ ገበሬ የሚረጨውና በሽታው መከላከል ከሆነ ያቀርነው ምርት እናገኛለን። ከዛም አይደለም ከኛ ተርፎ እስከ ውጪ አሁን ለምሳሌ ባለፈው አመት ለተጎዱት የገበሬ ብቻ 800 ኩንታል ነው የሰጠ። ለአሁንም ሰራለ ስፖርት ነው እንደምዛኛ ይሄ የገበያ ውል ኮንትራክት ማፈራረም ከፋብሪካዎች ጋር ከዩኒየኖች ጋር ጀምሮ አልገበረው።
በምስራቅ አርሲ ዞን ላርሶ አደሩ አስፈላጊው የመህር ግብአት መቅረቡን የገለጹት የዞኑ ግብርና ጽህፈት ቤት ኃላፊ አቶ ገና መሐመድ የኬሚካል አቅርቦትም በቅርቡ እንደሚደርስ ነግረውናል። ዞኑ ዘንድሮ ከ21 ሚሊዮን ኩንታል በላይ ለማምረት ማቀዱን የተናገሩት አቶ ገና ይህም የሩሲያና ዩክሬን ጦርነት የፈጠረውን ክፍተት ከመሙላት አልፎ የሀገሪቱን የኤክስፖርት እቅድ ለማሳካት እንደሚረዳ ያምናሉ።
አምና ራሱ በጋ ስንዴ ዘርተናል። የበጋ ስንዴ እንደ እኛ ዞን ወደ 40 ወደ 37000 ሄክታር የዘራ ነው 1.2 ሚሊዮን ኩንታል ነው ያገኘው። ዘንድሮ ያን እጥፍ እናደርግና ስንዴ ከውጪ ማስገባት ብቻ ሳይሆን ለምን ሰኛው ኤክስፖርት ለምን እናደርገም የሚለው መንግስት ያዘውን አቅጣጫ እኛ ዞን አሁን ያልናውን ነገሮች ያልናቸውን ነገሮች ክፍተቶች ካልተፈቱ ኦሬዲ ኤክስፖርት የማናደርግበት ምክንያት የለም። እኛ ለምሳሌ ወደ 21.5 ሚሊዮን ኩንታል ዘንድሮ እናመርታለን ብለን እናቀድነው። ይሄ መነሻችን ምንድነው? አምና ወደ 20.5 ሚሊዮን ኩንታል እናመርታለን ብለን አቀድን 19 ሚሊዮን ኩንታል ነው ያመረተው እንደኛ ዞን ማለት ነው። አምና ስንዴ አመረተን በቆላማ አካባቢ ያለው በመስኖያት የተመረተው በመህር ደግሞ የተመረተው ምርት አንድ ላይ መጣ ከውጪ የሚገባው ስንዴ አቆም። ስለዚህ ዩክሬንና ኬንያ አማኖ ዩክሬንና ሩሲያ ሌላ አሜሪካ እንደዚህ ሆነ ብንልም እኛ ላይ የሚያመጣ ተጽዕኖ የለም። ከውጭ የምናስገባ ነገር ኦሬዲ ቀርቷል አታስቡስ።
አርሶ አደሮችም እንዲሁ ትርፍ በማምረት ስንዴን ለውጭ ገበያ ማቅረብ እንደሚቻል እምነት አላቸው።
በቃ ሁላችንም ለዚህ ሀገር በባለቤትነት የኔ የሚለው ድርሻ ከተሰራ እቺ ሀገር ስንዴ ወደ ውጭ የማትልክበት ምክንያት ምንም አለ ብዬ ሁሌ ጥያቄ አሚሮ ውስጥ ያለ ነገር ነው። ሁሌ የማይላክበት አጋጣሚ አለ ብዬ አልገምተም። ይደረጋል፣ ይቻላል። የማይቻል በዚህ ምድር ላይ ምንም ነገር የለም።
የመንግስትን እቅድ በተመለከተ አስተያየት እንዲሰጡን ጠየቅናቸው። የምጣኔ ሀብት ባለሙያ የሆኑት ዶክተር ደግዬ ጎሹ መንግስት ከዚህ ቀደምም ስንዴን ኤክስፖርት አደርጋለሁ በሚል ያልተጨበጠ እቅድ ይፋ ማድረጉን በመግለጽ በዚህ ላይ ሀሳብ ለመስጠት ፈቃደኛ አልሆኑም። ይሁንና ከዚህ ቀደም በኢትዮጵያ ኢኮኖሚክስ አሶሲዬሽን 19ኛ ጉባኤ ላይ በሰጡን አስተያየት ይህም ብለዋል።
አሁንም ያለው ሁኔታ ጥሩ ነገሩን የማውራት ነገር አለ። ፐርፎርማንስ እንጠየቅ፣ እቅድ ማውራት ብዙም አይጠቅመንም ማለት ነው። አፈጻጸማችን ላይ ተመስርተን ከነችግሩ ምን አይነት የመፍትሄ አቅጣጫ ልናስቀምጥ እንችላለን? ሳይመልትነስሊ እነዚህን የፖሊሲ እርምጃዎች ያመጡትን ውጤት ደግሞ በደንብ የሚገመግም አካል ከሌለ በስተቀር የተበተነ ነው። በዚህ ዓመት አርሶ አደሮች ማዳበሪያ ጥረት ገጥሟቸዋል። መሪያቸው ማዳበሪያ ለምዷል። የሚቀጥለው ዓመት አውቶታችን ከዚህ የባሰ ምን ያክል ዳውንተር እንደሚያደርግ ይካል ማጅን። ይሄ በጣም ያሳስበኛል።
እርሳቸው ይህን ይበሉ እንጂ ኢትዮጵያ በተለያዩ ፈተናዎች ውስጥ ብትሆንም ዘንድሮ 2.4 ሚሊዮን ቶን ስንዴ ለማምረት መወጠኗን የግብርና ሚኒስቴር አስታውቋል። ይህም ካለፈው ዓመት የስንዴ ምርት በ70% ከፍ ያለ መሆኑን የገለጸው ሚኒስቴሩ በዚህም የሀገር ውስጥ ፍላጎትን በመሸፈን ለውጭ ገበያ ማቅረብ እንደሚቻል በእቅዱ አስቀምጧል። ይሁን እንጂ የእቅዱ ስኬታማነት በቀጣዩ ዓመት የሚታይ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የጋቢና ቤ የማክሰኞ ምሽት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። የኢትዮጵያ የትምህርት ተደራሽነትን ለማስፋት በተለያዩ የሀገሪቱ ክፍሎች የከፍተኛ ተቋማት ቁጥር ቢያድግም የትምህርት ጥራት ግን በከፍተኛ ሁኔታ መውደቁን የትምህርት ባለሙያዎች ይናገራሉ። ለትምህርት ጥራቱ መውደቅ ምክንያት ከሆኑት መካከል ደግሞ የሙሉ ጊዜ አስተማሪዎች በተመደበው ጊዜ በክፍል ያለመገኘትና የአንድ ሴሚስተር ትምህርት በአጭር ጊዜ አስተምሮ ለመጨረስ መሞከር መሆናቸውን ያነጋገርናቸው ተማሪዎችና መምህራን ነግረውናል። ስመኝሽ ቆየ ዘገባ አላት።
በአምላክ መላኩ ከአንድ አመት በፊት ደብረ ብርሃን ዩኒቨርሲቲ ትምህርት ስትጀምር ያጋጠማት የመማር ማስተማር ሂደት ከተጠበቀችው እጅግ የተለየ ነበር። መምህራን በተመደበላቸው የትምህርት ክፍለ ጊዜ አይገኙም። አንዳንዶቹን ጭራሽ ሳያዩዋቸው ሳምንታት ይቆጠራሉ።
የ2013 መጨረሻ አካባቢ ላይ የገባ ነው እኛ። የሆነ ከተኛ አካባቢ አይገቡም፣ ቅዳሜ እናወጥ ነው። ሙሉ አንድ ሶስት ምናምን ቻፕተር ለመጨረስ የሚወጡት ለሆነ ወር ያክል ማናቃቸው አስተማሪዎችም ነበሩ። ከዛ በኋላ መጥተው ምናምን ፈተና በፍጥነት የሚያፈትኑት ሰቨን በፍጥነት የሚሰጡት ያለ ክላስ ነው የሚሰጡት ነው እንደዛ ነበር።
በአምላክ እንደምትለው ለሳምንታት ክፍል ሳይገቡ የሚቀሩ አስተማሪዎች ያጓደሉትን ትምህርት የሚያካክሱት አራት ወር የሚፈጀውን የአንድ ሴሚስተር ትምህርት በሁለትና በሶስት ቀናት ውስጥ በማስተማር ነው።
የሚሰጡ አስተማሪዎችም አሉ፣ ግን ሞር ደግሞ ይሄን ከፈታቸው የሚያስተምሩ አስተማሪዎች ይሉ ኮንስታንት የሚባል ነገር የላቸውም። በራሳቸው ወይ ነው ኢቨን ስኬጁላቸው የሚያስተካክሉ። ካይንድ ኦፍ ቅዳሜና እሑድ የምንማርበት ሰዓት አለ። ከሰኞ እስከ ዓርብ ሳይገቡ ቀርተው በቃ የሆነ በአንድ ጊዜ የሆነ ምዕራፍ ለመጨረስ ነው ውጫቸው። ጀስት ይግባን አይግባን የነሱ ኬር አይደለም።
በአምቦ ዩኒቨርሲቲ የሁለተኛ ዓመት የሲቪል ምህንድስና ተማሪ ሆነችው ቃል ኪዳን ጸጋይም የመምህራን በተመደበው ሰዓት ክፍል አለመግባት የተለመደ ነው ትላለች።
ክላስ ሚስ ይደረጋል በጣም ማለት ነው። አስተማሪ በተመቸው ሰዓት ነው ገብቶ የሚያስተምረው። የሆነ የራስሽ ፕሮግራም ሳይሆን የሚጠበቅልሽ የአስተማሪ ፕሮግራም ነው። ግዴታ አስተማሪ ይመቸኛል ካለ በመጣበት ሰዓት ነው የሚገባው።
እንዴት ነው የሚያካክ?
ሜካፕ ክላሶች ይጠራሉ። ሜካፕ ክላሶቹ ደግሞ በምንድን ነው? በአስተማሪው በጎ ፍቃድ ላይ ነው የሚመሰረቱት። ምንድን ነው የሚደረገው መሰለሽ? አንድ አስተማሪ አንድ ክላስ ሚስ ካረገ እሱን ክላስ እሱ በተመቸው ቀን ሌላ ክላሶች በማይኖሩበት እኛ ክላስ በማይኖሩበት ሰዓት ላይ ይመደብና ይገባል ማለት።
ለመሆኑ መምህራን በትምህርት ገበታቸው ላይ የማይገኙት ለምንድን ነው? በአዲስ አበባ የሳይንስና ቴክኖሎጂ ዩኒቨርሲቲ መምህር የሆኑት አቶ ተሾመ ጎአን ደሚሉት መምህራን የሚከፈላቸው ደሞዝ በቂ ባለመሆኑ ኑሯቸውን ለመደጎም የሚያደርጉት ሩጫ በትምህርት ገበታቸው ላይ እንዳይገኙ ያደርጋቸዋል። ለምሳሌ እሳቸው ከዋና ስራቸው ጎን ለጎን የጥናትና የማህበራዊ አገልግሎት ስራዎችን ይሰራሉ።
ከኑሮ ውድነት ከተለያየ ስራ ጋር የስራ ጫና አለ። የሚከፈለውና የሚሰራው ስራ ተመሳሳይ አይደለም። ከዛ አንጻር አንዳንድ ሰዎች የግል ስራዎችን እየሰሩ ምክንያቱም ኑሮ ለማሸነፍ ብዙዎች አሁን ለምሳሌ ዩኒቨርሲቲ መምህራን ሆኖ ራይድ ምናምን ይሰሩ አሉ።
አቶ ተሾመ በተጓዳኝ ስራ ምክንያት ክፍል ሳይገቡ ከቀሩ የቀሩበትን ጊዜ ወዲያውኑ በማካካሻ ትምህርት እንደሚያስተካክሉ ይናገራሉ። ሆኖም አንዳንድ ግድ የለሽ የሚሏቸው መምህራን የሙሉ ሴሚስተር ኮርስ በአንድና በሁለት ቀን ለመጨረስ መሞከራቸው የትምህርት ጥራቱ ላይ ጉዳት እያደረሰ መሆኑን ይገልጻሉ።
ብዙ ሪሰርቾች እንደሚያሳዩት ማክሲመም አንድ ተማሪ 40 ከአንድ ሰዓት ነው መምህርን መከታተል የሚችለው። አራት ቻፕተር ወር አምስት ቻፕተር አንድ የተማሪን ሰብስቦ ሰዓት በሁለት ሰዓት ውስጥ መጨረስ ማለት ሰውየው አምቦም ሊሆን ይችላል፣ ግን ተማሪው እንዳልኩሽ ከአንድ ሰዓት በላይ መከታተልም አይችልም። ያ ማለት ትምህርት ጥራት ላይ ከፍተኛ ጉዳት ያስከትላል።
ይህ አይነቱ በጥድፊያ አስተምሮ ለመጨረስ የሚደረግ ጥረት ተማሪዎቹ ማግኘት የሚገባቸውን በቂ እውቀት እንዳያገኙ ከማድረጉ በተጨማሪ ለከፍተኛ ጭንቀት እንደሚዳርጋቸውም ተማሪዎቹ ይገልጻሉ። በደብረ ብርሃን ዩኒቨርሲቲ ለምሳሌ ብዙ ተማሪዎች ፈተና ማለፍ እንዳልቻሉ በአምላክ ታስረዳለች።
እኔ የመጣሁት ከግል ትምህርት ቤት ነው፣ ከአዲስ አበባ ነው። እኔ የተሻለ እውቀት አለኝ፣ ሰው በራሴ ማጥባት ስጥሩ አለኝ። ግን ለሌሎች ልጆች በተለይ ቲችንግ ቤዝ ለሚገባቸው ልጆች በጣም ሀርድ ነበረ። ኤግዛም በጣም ነበር ፌል የሚያደርጉት በዛ ምክንያት። ምክንያቱም ጀስ በደንብ አለ ለሚማሩት አስተማሪው አይቷቸው ጀስ ከላይ ከላይ ብቻ ማስተምሮ የሚወጣው ፈተና የሚወጣው ደግሞ ኢንዲቴል ሞጁል ነው። በራሳቸው ለሚሰሩ ልጆች ደግሞ ሞስትም በራሳቸው መንገድ ነው የሚሰሩት። ክላስ የማይገቡ ልጆች አሉ። እኔም አንደኛ ነኝ። ክላስ አስተማሪው የተሻለ ስላልሆነ እኔ በራሴ ባጠራ ነው የሚሻለው እሱ ጊዜ ከሚገለን። ስለዚህ የሆነ እንደዛ መጠኑም ልጆች አሉ። ግን ብዙዎቹ ቲችንግ ቤት ለሚማሩና ለሚገባቸው ልጆች በጣም ሀርድ ነበረ።
ቃል ኪዳን እንደምትለው ፈተናውን ማለፍ ቢቻል እንኳን በቂ ትምህርትና እውቀት ላላገኙ ተማሪዎች ለስራው ዓለም ብቁ አይሆኑም።
ተማሪ ተማሪው ለፈተና ነው የሚያጠናው፣ ሾርት ተርም ሜሞሪው ነው እየዳበረ የሚሄደው። በእንደዚህ አይነት ጊዜ ማለት ቀጥታ ተማሪ ምንድን ነው የሚያደርገው? እነዚህ ነገሮች ተረድቶ መመለስ ስለማይችል ሸምድዶ ነው የሚመልሰው። ተማሪ በማንኛውም ሁኔታ መፍትሄ አያጣም፣ ከሸምድዶም ፈተና ይሰራል። ግን ይሄ ወጥቶ ለመስሪያ ሳይሆን እዚሁ ነገሩን ጂፒ ይዞ መውጫ ነው እየሆነ
በአዲስ አስተዳደር መመራት ከጀመረ 6 ወራትን ያስቆጠረው የትምህርት ሚኒስትር በቅርቡ ባካሄደው የዳሰሳ ጥናት የኢትዮጵያ የትምህርት ጥራት በከፍተኛ ሁኔታ እንዲወድቅ ካደረጉ ዋና ምክንያቶች ውስጥ የዩኒቨርሲቲ መምህራን በትምህርት ገበታቸው ላይ አለመገኘት አንዱ መሆኑን አስታውቋል። በዚህ ዙሪያ ትምህርት ሚኒስትርን በቀጥታ ለማናገር ያደረግነው ተከታታይ ጥረት ባይሳካም በቅርቡ ከኢትዮጵያ ቴሌቪዥን ጋር ቆይታ አድርገው የነበሩት የትምህርት ሚኒስትር ዶክተር ብርሃኑ ነጋ ይህን ብለዋል።
አስተማሪ ትምህርት ቤት ክፍል ውስጥ ገብቶ አለማስተማር፣ እንደፈለገ መሆን። ዩኒቨርሲቲ መምህር ብለህ ያስቀመጥከው የሙሉ ጊዜ አስተማሪ የምትለው 3-4 የግል ትምህርት ቤት እያስተማረ ለተማሪዎቹ ምንም እንትን የሌለው በሴሜስተር 1-2 ሳምንት አስተምሮ ጨረስኩ ብሎ የሚሰጥበት ይሄ በአጠቃላይ ራይት እና ነው ትክክለኛና ትክክለኛ ያልሆነ ነገር የጠፋበት ለውጤት ጉቦ የሚሰጥበት እንደዚህ አይነት የትምህርት ሰዓቱን ኮምፕሊትሊ ያጨማለቀው የሞራል ክስረት አለ። ይሄንን ነገር እንደገና መገንባት አለብን።
ለችግሩ መፍትሄ ለመፈለግ ከዩኒቨርሲቲዎችና መምህራን ጋር መነጋገርና ለውጦችን መተግበር መጀመራቸውን ለኢትዮጵያ ቴሌቪዥን የገለጹት ዶክተር ብርሃኑ የሁሉም የህብረተሰብ ክፍል አስተዋጽኦ እንደሚያስፈልግም አስምረውበታል።
ትምህርትን ስርዓት ለማሻሻል ከፈለግ ቢያንስ 30 ሚሊዮን የሚሆን ተማሪዎች አሉ። የአገሩ 1/4 ማለት አስተማሪዎችን ጨምር ወደ 700-800 ሺህ አስተማሪዎች አሉ። ወላጆች ማለት ሁሉም ናቸው። ሁሉም በአንድ ላይ ካልተሳተፈበት ሁሉም ይሄ ነገር ችግር ነው እና ይሄን ችግር በጋራ መፍታት አለብን ካላለ እኛ ብቻ በምናደርገው ጥረት ውጤት ሊመጣ አይችልም።
ደብረ ብርሃን ዩኒቨርሲቲ ይሄ ለውጥ እየታየባቸው ካሉ ዩኒቨርሲቲዎች አንዱ ነው። የአንደኛ ዓመት ትምህርቷን እያጠናቀቀች ያለችው በእምነትም በዚህ ሴሚስተር ከትምህርት ገበታው የቀረ አንድም መምህር የለም ትላለች።
አሁን ላይ በጣም ኬር ነው የሚሰጡት አቴንዳንስ። አንድ አስተማሪያችን አቴንዳንሱ ለእናንተ ማርክ ሳይሆን እኛ መግባታችንና ለመግባታችን መጣራት ስላለበት ነው የምንቀበላችሁ ምናምን ነገር ነው ያሉት። ሰው በጣም ሪስትሪክትድ ናቸው። ሁሉም ይገባሉ ክላስ፣ ፊዚካውራቸውን ጨርሰው ነው የሚወጡት። ቅዳሜና እሑድ ያውም ተጠርተን ሁላ አናውቅም። በዚህ ዓመት ምንም ተጠርቼ አላውቅም። ቅዳሜና እሑድ በጣም ትልቅ ለውጥ አለው። በጣም ትልቅ ማለት
በአንቦ ዩኒቨርሲቲ ይህን አይነቱን ለውጥ እንዳላየች የምትናገረው ቃል ኪዳን ግን ተመሳሳይ እርምጃ ተወስዶ ተማሪዎች ለውቀት እንጂ ለፈተና የማይማሩበትን ቀን ለማየት ትናፍቃለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። Driving at the passion, flex the muscle in the action. Can't wait for opportunity, look me happy me. Powered at the mountaintop, stoned under me step. Up the elevation, limiting at the sky, yo. Blessing man, I carry upon them back, them wings are fly, yo. Rise over the crab in a bucket, them a hole, kick off them for evil, fall under good, yo. Keep reaching by the higher ledge, boldly wave the green, gold, and red. Help me differentiate right and wrong, right and left. Keep me balanced, follow righteous steps. Keep reaching for the higher ledge. Proudly wave the green, gold and red. Help me differentiate right and wrong, right and left. Keep me balanced, follow righteous steps. Right and wrong, right and left. Keep me balanced, follow righteous steps. Right and wrong, right and left. Keep me balanced, follow righteous steps. Small step, little bigger things. Experience what the journey brings. The road narrow like a wire string. The goal fi raise up our higher than kings. Pick up me stride, footprint pan rock. Leave impression that we walk and talk. Higher direction in a positive vibe. Look in the soul, let the stress outside. Oh. Keep reaching for the higher ledge. Proudly wave the green, gold and red. Help me differentiate right and wrong, right and left. Keep me balanced, follow righteous steps. Keep reaching for the higher ledge. Proudly wave the green, gold and red. Help me differentiate.
የተከበራችሁ አድማጭ ተመልካቾቻችን የማክሰኞ ምሽት ነሐሴ 3 2014 ዓ.ም የጋቢና ቪ መሰናዶ ነበር ስትከታተሉ ቆያችሁት። ለዛሬ መሰናዷችንን እዚህ ላይ ፈጽመናል። ስናስተናግዳችሁ ያመሸነው ኤደን ገረመው፣ መሰናዶን የመራው ንጉሱ ታምሬ፣ በምስልና ድምጽ ምህንድስናው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነበር። በነገው ምሽት እንገናኝ። ጤና ይስጥልኝ።